በዓለም ዙሪያ የሚሰማው የምጣኔ ሀብት ድቀትና የማህበራዊ ነውጥ ፍራቻ አምባገነን መንግስታት በአውሮፓ አቆጣጠር ባለፈው 2015 ዓመተ ምህረት ይበልጥ አፋኝና ጨቋኝ እንዲሆኑ ሰበብ ሳይሰጣቸው እንዳልቀረ ዛሬ የወጣ የዓለም የነጻነት ሁኔታ ሪፖርት አስታውቋል። ፍሪደም ሃውስ የሚባለው ነጻ ቡድን በዚህ ሪፖርቱ የሀገሮችን የዲሞክራሲያዊ የነጻነት ይዞታዎች ገምግሞ በደረጃ አስቀምጧቸዋል። ሰሎሞን አባተ ተጨማሪ ይዟል።
አምባገነን አገዛዞች ባለፈው የአውሮፓ ዓመት በ2015 ይበልጥ የከፉ መሆናቸውን ይህ ዛሬ የወጣ የዓለም የነጻነት ይዞታ ሪፖርት ይናገራል። መንግስታቱ የሚጠቀሙባቸው እጅግ የከፉ የአፈና ዘዴዎች፣ የሽብር ፈጠራ ጥቃቶች መብዛትና የምጣኔ ሀብት መላሸቅ ነጻነት በዓለም ዙሪያ እየተጉላላች ይዞታዋ ወደ አስፈሪ ሁኔታ እያዘገመ እንዲመጣ አድርጓል፣ እያሰጋ ነውም ሲል ሪፖርቱ ጠቁሟል። ተቀማጭነቱ ዋሽንግተን ዲሲ ዩናይትድ ስቴትስ የሆነው ፍሪደም ሃውስ የሚባለው የሰብአዊ መብቶች ጥበቃ ተሟጋች ቡድን ባለፈው የአውሮፓ 2015 ዓመተ ምህረት የዓለም የነጻነት ይዞታ ለአስረኛ ተከታታይ ዓመት እያሽቆለቆለ የመጣበት ዓመት እንደነበር አስታውቋል። እንዲህ አይነቱ የነጻነት ይዞታ ተከታታይ ማዝቀጥ መታየት ከነበረበት የመጀመሪያው ዓመት አንስቶ እስካለፈው ዓመት በነበረው ጊዜ ቁጥሩ ታይቶ የማይታወቅ ሀገሮች ቁጥር የነጻነት አያያዛቸው አሽቆልቁሏል። በ72 ሀገሮች ውስጥ የነጻነቱ አያያዝ በአሳሳቢ ሁኔታ ወርዷል። ፍሪደም ሃውስ የነጻነት ይዞታቸውን ከፈተሻቸው 195 ሀገሮች ውስጥ 50ውን ነጻነት የሌለባቸው ብሎ ፈርጇቸዋል። 59ኙን ከፊል ነጻነት ያለባቸው ብሏቸዋል። ድርጅቱ በዚሁ ሪፖርቱ ከዓለም እጅግ የከፉ የነጻነት ረጋጮች ወይም ጨቋኞች ካላቸው መንግስታት መካከል ሶሪያን፣ የቻይናይቱን ቲቤት ራስ ገዝ ክልል፣ ሶማሊያን፣ ሰሜን ኮሪያን፣ ኡዝቤክስታንንና ኤርትራን በስም ጠርቶ ከሷል። ከነዚሁ እጅግ ክፉ መንግስታት መካከል ቱርክሜኒስታን፣ ምዕራብ ሰሃራ፣ ማዕከላዊ አፍሪካ ሪፐብሊክ፣ ሱዳን፣ ኢኳቶሪያል ጊኒና ሳዑዲ አረቢያም እንደሚገኙበት ፍሪደም ሃውስ ተናግሯል። ሩሲያና ቻይናን በመሳሰሉ ሀገሮች ውስጥ አሉ ያላቸው አምባገነን መንግስታት በ2015 ዓመተ ምህረት ህዝባዊ አመጽ ፍራቻና የምጣኔ ሀብቱ መዋዠቅ በተቃዋሚው ላይ እጃቸውን ጠበቅ እንዲያደርጉ ያስገደዳቸው እንደሚመስል ሪፖርቱ ተናግሯል። በነጻነት ላይ የአከርካሪ ጉዳት አድርሰዋል በተባሉ እንደ ቡሩንዲ፣ ቦሊቪያ፣ ኢኳዶር፣ ኮንጎ ዲሞክራሲያዊት ሪፐብሊክና ሩዋንዳን በመሳሰሉ ሀገሮች ውስጥ መሪዎቻቸው በሕገ መንግሥት ሰነዶቻቸው ከተደነገገው ውጪ የሥልጣን ዘመናቸውን ለማራዘም መሞከራቸውን ወይም ሊያራዝሙ የሚችሉ እርምጃዎችን መውሰዳቸውንም ሪፖርቱ አስታውሷል። በ61 ሀገሮች ውስጥ የነጻነቱ ሁኔታ መሻሻል ማሳየቱንና በተለይ የላቲን አሜሪካ ሀገሮች በዚህ ስኬት ሊወደሱ እንደሚገባቸው የፍሪደም ሃውስ ሪፖርት ይናገራል። የማያንማርና ኢራንን ነጻነት የሌለባቸው ሀገሮች ጎራ ውስጥ የከተተው ይህ ሪፖርት ሁለቱ ሀገሮች በያዝነው 2016 ዓመተ ምህረት ክትትል የሚያስፈልጋቸው ናቸው ሲል አሳስቧል። በነጻነት ይዞታቸው ለሀገሮች ከአንድ እስከ ሰባት ነጥብ እየሰጠ ነጻ፣ ከፊል ነጻ፣ ነጻ ያልሆኑና ከክፉዎቹም የከፉ ሲል በአራት ምድብ ያስቀመጣቸው ይሄው የዘንድሮ የዓለም የነጻነት ሪፖርት ለኢትዮጵያ የነጻነት ይዞታ፣ ለፖለቲካ መብቶችና ለሲቪል ነጻነቶች አያያዞቿ እጅግ ከከፉት በአንድ ነጥብ ከፍ አድርጎ 6 ነጥብ ሰጥቷት ነጻነት የሌለባት ሀገር ብሏታል። በሌላ በኩል ደግሞ ሂውማን ራይትስ ዋች የሚባለውም የሰብአዊ መብቶች ጥበቃ ተሟጋች ቡድን የዘንድሮውን ሪፖርቱን ዛሬ ማምሻውን ናይሮቢ ኬንያ ላይ ይፋ አድርጓል። ሂውማን ራይትስ ዋች በዚህ ሪፖርቱ ኢትዮጵያ፣ ቡሩንዲና ዩጋንዳ ሐሳብን በነጻነት በመግለጽና በመሰብሰብ እንዲሁም ከምርጫ በፊትና በኋላም ባሉ ነጻነቶች ላይ እንዲያሽቆለቁሉ ያደረጉ ገደቦችን መጣላቸውን አመልክቷል። በ2015 ዓመተ ምህረት ቡሩንዲ ውስጥ የታየው የፖለቲካና የሰብአዊ መብቶች አያያዝ ቀውስ አስደንጋጭ እንደነበረ ሂውማን ራይትስ ዋች አመልክቶ በአካባቢው ቁልፍና ፈርጣማ ናቸው በሚባሉት ሀገሮች በኢትዮጵያ፣ በዩጋንዳና በኬንያ መሰረታዊ የሆኑ የሰብአዊ መብቶች ጥበቃን በተመለከተ መንሸራተታቸውንና እንዲያውም የደህንነት ኃይሎቻቸው የስቃይ አያያዝና ግድያዎችን መፈጸማቸውን ተናግሯል። የሰብአዊ መብቶች ሪፖርቱ በይፋ ሊወጣ ጥቂት ደቂቃዎች ሲቀሩት ከባልደረባይት ዝታ በላቸው ጋር ቃለ ምልልስ ያደረጉት የሂዩማን ራይትስ ዋች የአፍሪካ ፕሮግራም ዳይሬክተር ዳንኤል በቀለ የዓለምንና የአፍሪካንም የሰብአዊ መብቶች ሁኔታ አንስተው ሲናገሩ ሁለት አሳሳቢ አዝማሚያዎች እያደጉ መምጣታቸውን ጠቁመዋል።
አንደኛው ራሳቸው ያሽባሉ ወገኖች በሰብአዊ መታያያዝ የሚከሰሱበት ትልቁ ነገር ጥቃታቸው በሲቪል ህዝቦች ላይ በህብረተሰብ ላይ ብዙ ህዝብን በመግደል በማጥፋት ንብረት በማውደም ላይ የተመሰረተ ብቻ ሳይሆን በግዳጅ በሚቆጣጠሩት አካባቢና በግዳጅ በሚቆጣጠሩት ህዝብ ላይ በሚጭኑት የራሳቸው ህግ የሚፈጸመው ሰቆቃ አንደኛው አሳሳቢ ጉዳይ ነው። ሁለተኛውና አሳሳቢ ተብሎ ሊታሰብ የሚገባው ነገር መንግስታት ለዚህ የጸጥታ ስጋት እየወሰዱ ያሉት እርምጃ በመንግስታት ወይም ደግሞ በተለይም ደግሞ የመንግስታት የጸጥታ አስከባሪ ኃይሎች የሚወስዱት የመልስ እርምጃ የሰብአዊ መብትን የሚያከብር ባለመሆኑ ጸጥታ ኃይሎች በአብዛኛው ጸጥታ ለማስከበር መረጋጋትን ለማስፈን በማለት የሚወስዱት የመልስ እርምጃ መልሶ ሲቪሊያንን አደጋ ላይ የሚጥል ሰዎችን ከፍርድ ቤት ውሳኔ ውጪ እንዲገደሉ የሚያደርግ ብዙ ሰዎችን ለማሰር ምክንያት የሆነ በመሆኑ ይሄ በአጠቃላይ ከግጭት ጋር በተያያዘ አንድ ትልቁ አሳሳቢ አዝማሚያ ሆኗል።
ይሁን እንጂ ይላሉ አቶ ዳንኤል በቀለ ይቀጥሉና ሁሉም ነገር ጭለማ በጭለማ አይደለም፣ የተስተዋሉ አዎንታዊ አካሄዶችና ውጤቶችም ነበሩ።
ለምሳሌ በአፍሪካ ውስጥ በአጠቃላይ በመሰረተ ልማት እድገትና በኢኮኖሚ እድገት የተነሳ በማህበራዊ አገልግሎቶች፣ በጤና አገልግሎቶች፣ በተለይ የዚህ የሚሊኒየሙ የልማት ግቦች በሚባሉት የልማት ግቦችን ተግባራዊ በማድረግ ደረጃ በተወሰዱት እርምጃዎች በርካታ ማህበራዊና ኢኮኖሚያዊ መብቶችን ተግባራዊ ለማድረግ ብዙ እንቅስቃሴና እድገት ታይቷል። ኢትዮጵያንም ጨምሮ በሌሎችም አፍሪካ ሀገሮች ውስጥ በዚህ መልክ ብዙ እድገት ታይቷል። ስለዚህ እነዚህ በአዎንታዊ መልካቸው ሊጠቀሱ የሚገቡ ነገሮች ናቸው። በሌላ በኩል ግን በተለይ በሲቪልና በፖለቲካ መጣጣ አጠባበቅ ደረጃ ሁኔታው አሳሳቢ የሆነ መሆኑ ሊታመንበትና በመፍትሄ ሀሳቡ ላይ ልንወያይበት ይገባል ብለን ነው የምናምነው።
የሂዩማን ራይትስ ዋቹ የአፍሪካ ፕሮግራም ዳይሬክተር ስለ ኢትዮጵያ ሁኔታ ለይተው ሲናገሩ አሳሳቢ ነው ከሚሉት ይነሳሉ።
አሁንም ኢትዮጵያ ውስጥ አሳሳቢ የሆነው ነገር በተለይ የዲሞክራሲያዊና የፖለቲካዊ ምህዳሩ ጠቦ የቀረ መሆኑ፣ ሰዎች የሀሳብን በነጻነት የመግለጽ መብታቸውን ለመጠቀም የሚችሉበት እድል እጅግ የጠበበ ወይም እጅግ የተዘጋ እየሆነ መምጣቱ ትልቁ አሳሳቢው አዝማሚያ ይሄ ነው። ከዚህ ጋር በተያያዘ እንግዲህ የሚፈጸሙ እስራቶች፣ መዋከቦችን የመሳሰሉ አቤቱታዎችን ይጨምራል።
ሰሞኑን ኢትዮጵያ ውስጥም እየታየ ያለውን የፖለቲካ ያለመረጋጋት ሁኔታ አንስተዋል አቶ ዳንኤል።
የጸጥታ ኃይሎች ሰላማዊ ሰልፍ ተቃውሞን ወይም የፖለቲካ ፓርቲዎች የተቃውሞ ሰልፍና እንቅስቃሴን ለመቆጣጠር የሚወስዱት እርምጃ ፈጽሞ ከነገሩ ሁኔታ ጋር ተመጣጣኝ ባለመሆኑ የተፈጠረውን የረብሻ ሁኔታ ቢኖርም እንኳን ያንን የረብሻ ሁኔታ ለመቆጣጠር ከሚያስፈልገው ኃይል መጠን በላይ የመጠቀም ሁኔታ በመኖሩ በዚህ ውስጥ የሰው ሕይወት መጥፋት፣ በርካታ ሰዎች መታሰር፣ በርካታ ሰዎች ላይ ጉዳት መድረስ እጅግ አሳሳቢ የሆነ ችግር ነው። በእርግጥ በእንደዚህ አይነቱ የተቃውሞ ሰልፍ እንቅስቃሴ ውስጥ አንዳንድ የአመፅ እርምጃዎች ሊታዩ ይችሉ ይሆናል። እኛም ባገኘነው መረጃ መሰረት ሰላማዊ ሰልፉ ላይ ተሳታፊ ከነበሩ ሰዎች ውስጥ በከፊል ንብረት ሲያወድሙ የነበሩ፣ ጥፋት ሲያጠፉ የነበሩ ሰዎች መኖራቸውን ለመረዳት ችለናል። ነገር ግን በአብዛኛው ሰላማዊ የነበረ የተማሪዎች በኋላም ሌሎች የህብረተሰብ ክፍል የተቀላቀሉበት የተቃውሞ እንቅስቃሴ ነበረ። በእንደዚህ አይነት ሰላማዊ ሆኖ በተነሳ የተቃውሞ እንቅስቃሴ ላይ ሊወሰድ የሚገባው የኃይል እርምጃ ከነገሩ ሁኔታ ጋር ተመጣጣኝ መሆን ስለሚገባው ይሄ አንዱ የሰብአዊ መብት ትልቅ ችግር እየሆነ የመጣው ነገር ነው።
አቶ ዳንኤል በቀለ እንደ መፍትሄ የሚያነሱት ሀሳብ አለ። ምን መደረግ አለበት ይላሉ?
ኢትዮጵያ ውስጥም የተከሰተውን የተቃውሞ እንቅስቃሴ በሚመለከት መንግስት የተቃውሞውን ምክንያት በማድመጥ መልስ መስጠት አስፈላጊ ነው። የአመፅ እንቅስቃሴ፣ የረብሻ እንቅስቃሴ ተፈጥሯል የሚባል ከሆነም ደግሞ ሁኔታውን ለመቆጣጠር ሊያስፈልግ የሚገባው ተመጣጣኝ የሆነ ኃይል መጠቀም ነው የሚገባው እንጂ ሕይወት ሊያጠፋ የሚችል ኃይል እርምጃ መውሰድ ስህተት ነው እና ይህ ስህተት መታረም አለበት። በተወሰደው እርምጃ እና በተፈጸመው ስህተትም ደግሞ የጠፋው የህይወት መጠን እና የደረሰው ጉዳት ገለልተኛ በሆነ አካል መጣራት እና ተጠያቂ የሆኑ ሰዎች መጠየቅ መቻል አለባቸው ብለን እናምናለን።
የኢትዮጵያ ባለስልጣናት፣ ሂዩማን ራይትስ ዋች እና ሌሎችም ዓለም አቀፍ የሰብአዊ መብቶች ተሟጋች ቡድኖችን ክስና ወቀሳ የፖለቲካ ምክንያት ያላቸው ወይም ነጻና ገለልተኛ ያልሆኑ ወይም የተቃዋሚዎችን ድምፅ የሚያስተጋቡ ሲሉ ውድቅ ያደርጓቸዋል፣ ይከሷቸዋልም። ትዝታ ለአቶ ዳንኤል ያነሳችው ተከታይ ጥያቄ ነበር። እርግጥ ነው አሉ አቶ ዳንኤል፣ ከኢትዮጵያ መንግስት እንዲህ አይነቱን ክስ በተደጋጋሚ እንሰማ ነበር። ነገር ግን በድጋሚ ማረጋገጥ የምፈልገው አሉ ሂዩማን ራይትስ ዋች ከወገንተኛነት ነጻ የሆነ ድርጅት መሆኑን ነው።
ሂዩማን ራይትስ ዋች ከየትኛውም አይነት የፖለቲካ ቡድን ጋር ወይም ከየትኛውም አይነት መንግስት ጋር ምንም አይነት ግንኙነት የሌለው ነጻ ገለልተኛ የሆነ ዓለም አቀፍ የሰብአዊ መብት ድርጅት ነው። በመንግስት ገንዘብ በመንግስት ድጋፍ የሚንቀሳቀስ ድርጅት አይደለም። ከተቃዋሚ ፓርቲም ድጋፍ የሚፈልግ ድርጅት አይደለም። ዓላማችን በዓለም አቀፍ ደረጃ የሰብአዊ መብቶች እንዲከበሩና እንዲጠበቁ ማድረግ ስለሆነ በገለልተኛነት የሰብአዊ መብት ጥሰት በየትኛውም ወገን ቢፈጸም የሰብአዊ መብት ሁኔታው እንዲሻሻል ጥናት በማድረግ መረጃዎቹን በመሰብሰብ የመፍትሄ ሀሳብ በመጠቆም ለመንግስታት በማቅረብ ስራ ላይ እንዲያውሉት ለማበረታታት ነው ዓላማችን እና በዚህ መሰረት ነው የምንሰራው እና በዚሁ መሰረት መስራታችንን እንቀጥላለን። መንግስታትም ይህንን በቀና መንፈስ እና በቅልቦና ይቀበሉታል ብዬ ተስፋ አደርጋለሁ።
ቀደም ሲል በተገለጸው የፍሪደም ሃውስ ሪፖርትም ሆነ የሂዩማን ራይትስ ዋች ሪፖርት እጅግ የከፉ ወይም ከክፉዎቹም የከፉ በራሱ በሪፖርቱ አባባል ወርስት ኦፍ ዘ ወርስት ከተባሉ የዓለም ሀገሮች ውስጥ ኤርትራ አንዷ ሆና ተጠቅሳለች። በአፍሪካ ውስጥ አሳሳቢ ከሚባሉ የመብቶች ጥሰቶች የሚካሄድባቸው ሀገሮች አንዷ ነች ብለዋታል አቶ ዳንኤልም ኤርትራን።
በተለይም ደግሞ በኤርትራ ውስጥ ባለው የሰብአዊ መብት ሁኔታና የግዳጅ የውትድርና አገልግሎት ምክንያት ከኤርትራ የሚሰደዱት ኤርትራውያን ቁጥር እና በስደት ወቅት የሚደርስባቸው ችግርና ሰቆቃ በዓለም አቀፍ ደረጃ ትልቅ አሳሳቢ አጀንዳ ሆኖ የቆየ መሆኑ ይታወቃል። በአጠቃላይ ኤርትራ ውስጥ ባለው የፖለቲካ አስተዳደር አላግባብ መታሰር፣ የታሰሩ ሰዎች ድምፅ ሳይሰማ ለረጅም ጊዜ ጠፍቶ መቅረት፣ የታሰሩ ሰዎች በሚገኙበት አካባቢ ለስቃይና ለእንግልት የመዳረጋቸው ጉዳይ በተደጋጋሚ እየተነገረ መምጣቱ ቀጥሏል። በዚህ ረገድ ምንም የተሻሻለ ምንም የተለወጠ ነገር የለም። የኤርትራ መንግስት በቅርቡ የዚህን የግዳጅ የውትድርና አገልግሎት ፖሊሲ ምናልባት እለውጣለሁ ወይም አሻሽላለሁ በማለት ለአንዳንድ የአውሮፓ ዲፕሎማቶች ሲጠቅስ ከመሰማቱ በስተቀር እስካሁን ድረስ በተጨባጭ ይህንን ፖሊሲ ለመቀየርም ሆነ በአጠቃላይ የፖሊሲ አቅጣጫውና የሰብአዊ መብት አያያዙን ለመቀየር የተወሰደ የተጨበጠ እርምጃ ባለመኖሩ ኤርትራን በሚመለከት አጠቃላይ የሰብአዊ ሁኔታው እጅግ በጣም አሳሳቢ መሆኑ እንደቀጠለ ነው ያለው።
ለመሆኑ እነዚህ የነጻነትና የሰብአዊ መብቶች ጥበቃ ሪፖርቶች ወጡ አልወጡ ምንድን ናቸው? ፋይዳቸው ምን ይሆን? አቶ ዳንኤል መልሳላቸው።
የተፈጸሙ የሰብአዊ መብት ጥሰቶች፣ ችግሮች መዘገባቸው፣ መነገራቸው ለጉዳተኛ ወገኖች ድምፅ መስጠት ነው እና ይህ በራሱ ፋይዳ አለው። በሌላ በኩል ደግሞ መንግስታት የሚሰጡት የፖለቲካ መልስ ቢኖርም ነገር ግን ሪፖርታችንን ዘገባዎቻችንን አቀርበንላቸው በምንወያይበት ጊዜ በፖሊሲ ውሳኔዎቻቸው በፖሊሲ ቀረጻዎቻቸው ወቅት ግምት ውስጥ ይከቱታል ብዬ ተስፋ አደርጋለሁ።
የዓለም የ2015 ዓ.ም የነጻነቶች አያያዝና የ2016 ዓ.ም የሰብአዊ መብቶች ጥበቃ ሪፖርቶች በፍሪደም ሃውስ እና በሂዩማን ራይትስ ዋች ዌብሳይቶች ላይ ይገኛሉ። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይም ገብተው ይህንን ዘገባና ከአቶ ዳንኤል በቀለ ጋር የተደረገውን ሙሉ ቃለ ምልልስ እንዲሁም ተጨማሪ መረጃዎችን ማግኘት ይችላሉ። በእነዚህ ሪፖርቶችና በዘገባዎችንም ውስጥ ከተጠቀሱ ከየትኞቹም ወገኖች የሚሰሙ ምላሾችን እንዳገኘን እያዝንላችሁ እንመለሳለን።